Marat Öttehof.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ ሰኞ የካቲት 8 2013 ዓ.ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ።
ኢትዮጵያ እንደ ሀገር የጾታዊ ጥቃትን በሚመለከት ይሄን የፈጸመ የህግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለው። ማለትም በዚህ ላይ ትግስት የለም። ትግስት ካለም የትግስት ደረጃው 0 እና 0 ብቻ ነው።
በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ናቸው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ ከአሜሪካ ድምጽ ጋር ካደረጉት ቃለ ምልልስ የተወሰደ ነው። ዜናውን ተከትሎ ይቀርባል። ዜጎች በሀገሪቱ በሚካሄደው ምርጫ እንዲሳተፉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያደረጉ፣ አፋር ክልል ያሉት ተቃዋሚ ፓርቲዎች የኢትዮጵያ የምርጫ ቦርድ ባወጣው የምርጫ ካርታ ላይ ቅሬታ አሰሙ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አለን ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የድርጅቱ አመራር በቢሾፍቱ ከተማ መገደሉን ገለጸ። ተገደለው አመራር ከዚህ ቀደም ከመንግስት ሰዎች ማስፈራሪያ ይደርሰው እንደነበረ የገለጸው ኢዜማ በጥይት ተመቶ መገደሉን አረጋግጫለሁ ብሏል። ለጉዳዩ መልስ እንዲሰጥ የተጠየቀው የቢሾፍቱ ከተማ ፖሊስ መምሪያ በግድያው ላይ ሐሳብ ለመስጠት አልፈቀደም። ዶክተር ጀማል ዝርዝሩን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዳስታወቀው የአመራር አባሉ አቶ ግርማ ሞገስ በቢሾፍቱ ከተማ የተገደሉት እሁድ ምሽት የካቲት 7/2013 ነው። የፓርቲው ቃል አቀባይ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት የአዳ ወረዳ አንድ ምርጫ ጉዳይ ሊቀመንበር የሆኑት አቶ ግርማ ከዚህ ቀደም ማስፈራሪያ ይሰነዘርበት ነበር ብለዋል።
በቢሾፍቱ አካባቢ ምሽት ላይ ነው የተገደሉት። በጥይት ነው የመቱት። ከዚህ በፊት ኢዜማ የምትለው ነገር ከረበ ተቀመጥ እያሉ ያሰራሩት ነበር። በቅርብ ጊዜም ቢሾፍቱ ላይ ስብሰባ ለማድረግ አስበን በተደጋጋሚ ሙከራ ስናደርግ ነበረ። እሱ ነበር ያንን ሙከራ ሲመራ የነበረው እና በፍጹም ፈቃደኛ አልሆኑ ስብሰባ ለማድረግ በተደጋጋሚ ሞክረን ነበረ። የተለያየ ምክንያት ነበር የሚያቀርቡት። ቢሮም እንዳንከራይ የተለያየ ጫና ሲያደርጉ ነበረ። እዛ አካባቢ አርብ ዕለት እኛ ጋር እዚህ አዲስ አበባ ነበረ በስራ ጉዳይ መጡ። ቅዳሜ ዕለት ደግሞ ለእጩዎች እና ለኃላፊዎች የተሰጠ ስልጠና ነበረ አዳማ ላይ ምስራቅ ሸዋ ዞን አባሎቻችን እዛ ላይ ተሳትፎ ትናንትና እንግዲህ ማታ ላይ እንደገደሉ ይሰማል።
ተፈጸመ ስለተባለው ግድያ አስተያየት እንዲሰጡን ያነጋገርናቸው የቢሾፍቱ ፖሊስ መምሪያ ወንጀል መከላከል ኃላፊ ኮማንደር በጅጋ ጉርሙ በጉዳዩ ላይ መግለጫ መስጠት የሚችለው የፖሊስ መምሪያው አዛዥ ብቻ መሆኑን ገልጸውልናል። የቢሾፍቱ ከተማ ፖሊስ መምሪያ አዛዥ ኮማንደር ታሪኩ ለገሰ በበኩላቸው ከምርመራ በፊት ስለ ጉዳዩ ምንም መናገር እንደማይቻል ገልጸውልናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ዶክተርን ለዘገባው አመሰግናለሁ። ምርጫ ቦርድ በአፋር ክልል የሚገኙ 3 ቀበሌዎችን በሶማሌ የምርጫ ክልል ውስጥ እንዲካተቱ ማድረጉን እንደማይቀበሉት ለአፋር ዲሞክራሲያዊ ፍትሃዊ ፓርቲና የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አስታወቁ። ቦርዱ ማስተካከያ ካላደረገ በምርጫው እስካለመሳተፍ የሚደርስ ውሳኔ ሊያሳልፉ እንደሚችሉ ተፎካካሪ ፓርቲዎቹ አሳስበዋል። አስተናራጌ ተከታዩን ዘገባ አስተላልፏል።
ገዢው ፓርቲና አራት ተፎካካሪ ፖለቲካ ድርጅቶች በአፋር ክልል ለመወዳደር በዝግጅት ላይ ባሉበት ሰዓት የአፋር ዲሞክራሲያዊ ፍትሃዊ ፓርቲና የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር በጋራ ጋዜጣዊ መግለጫ ዛሬ ሰጥቷል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ሊቀመንበር መሐሙድ አጋአስ ምርጫ ቦርድ ከተሰጠው ኃላፊነት በተቃራኒ በአፋር ክልል የሚገኙ 3 ቀበሌዎችን ወደ ሶማሌ የምርጫ ክልል እንዲካለሉ አድርጓል ሲሉ ይወቅሳሉ። ቀበሌዎቹ በአስተዳደራዊ መዋቅራቸው አፋር ክልል ውስጥ ሆነው የሶማሌ ወረዳ ውስጥ መካተታቸው አግባብነት የለውም ይላሉ።
አንደኛ በ2007 እስካሁን ያልተካሄደበት ሶማሌ ክልል አካል ያልነበረ የምርጫ እንትን ልንገር የለውም። ፌዴራል መንግስት የሚያውቀውና አፋር ክልል መንግስት የሚያውቀው አዳይቱ የምትባል ቀበሌ በምሌ ስር ያለ ቀበሌ ናት። ወደ ላይ ስትሄድ ወይም ደፈሮ የሚባል ቀበሌ አለ። የሚተዳደረው በዋኒ ወረዳ ስር ናት። ገደማዊቱ የምትባለው ቀበሌ በቦሪ ሞዳይቶ ወይም ገላአሉ ወረዳ ስር ናት። እና ተብሎ ይህንን መካለል ማድረጋቸው ትክክል አይደለም። ምርጫ ቦርድ ነው።
የአፋር ዲሞክራሲያዊ ፍትሃዊ ፓርቲ ሰብሳቢ መሐመድ ዳውድ በበኩላቸው ምርጫ ቦርድ ከ3 ቀበሌዎች በተጨማሪ በአፋር ክልል ውስጥ የሚገኝ ሌላ አካባቢም በሶማሌ የምርጫ ክልል ውስጥ እንዲካለል አድርጓል ብለዋል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ ከአፋር ክልል ቅሬታው መቅረቡንም አረጋግጠዋል።
ክሱን ለቦርድ ያቀረቡ ይመስለኛል። በክልሉ መስተዳደር የምርጫ ጣቢያዎችን ፕሌስመንት በተመለከተ ዝርዝር ሁኔታውን እንግዲህ ያው ቦርዱ አይቶ ላቀረቡ አስተዳደር አካላት የሚመልሰው ሆኖ በአጠቃላይ እኔ ግን ለመመለስ ያህል የምርጫ ጣቢያዎች ምንም አይነት የአስተዳደራዊ ወሰን መገለጫዎች አይደሉም። ምርጫ ጣቢያ ማለት በአካባቢው ያለ 1500 ሰው ሄዶ የሚመርጥበት ቦታ ማለት ነው። ስለዚህ በአንዳንድ ቦታዎች ላይ ግን ለምሳሌ ቦርደር ላይ ያሉ ቦታዎች ወደዛኛው ወይም ወደዚኛው ተደርገው ሊታዩ የሚችሉበት ሁኔታ አለ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን ለዘገባው አመሰግናለሁ። የጊኒ መንግስት በደቡብ ምስራቅ ግዛቱ ከላይቤሪያ ጋር በሚያዋስነው ድንበር በምትገኝ ከተማ አዲስ የኢቦላ ወረርሽኝ መቀስቀሱን አረጋገጠ። ከተማይቱ ከ5 ዓመታት በፊት ከ11300 በላይ ሰዎች የገደለው የኢቦላ ወረርሽኝ የተቀሰቀሰባት እንደነበረች ተጠቁሟል። የጊኒ የማስተዋቂያ ሚኒስትር እንዳሉት እስካሁን 7 ሰዎች በኢቦላ ተይዘዋል። በበሽታው ሳቢያ 3 ሰዎች ህይወታቸው አልፏል። የቀድሞዋ የናይጄሪያ የገንዘብ ሚኒስትር ንጎዚ ኦኮንጆ ኢዌኤላ የመጀመሪያዋ ሴት የመጀመሪያዋ አፍሪካዊት የዓለም የንግድ ድርጅት ዋና ዳይሬክተር ሹመታቸው ዛሬ በሙሉ ድጋፍ እንደሚጸድቅላቸው እየተጠበቀ ነው። የቀድሞ የዩናይትድ ስቴትስ ፕሬዚደንት ትራምፕ አስተዳደር ከ3 ወራት በፊት ጩነታቸውን ውድቅ አድርጎባቸው የነበረ ሲሆን አሁን የባይደን አስተዳደር ድጋፉን ስለሰጣቸው በሹመታቸው ላይ ተጋርጦ የነበረው የመጨረሻው መሰናክል የተወገደ መሆኑን ሮይተርስ ዘግቧል። ፈረንሳይና የ5ቱ የሳህል ሀገሮች ተብለው የሚታወቁት የቦርኪና ፋሶ፣ የቻድ፣ የማሊ፣ የኒጀርና የሞሪታኒያ መሪዎች ጉባኤ ያካሄዱ ናቸው። መሪዎቹ በክልሉ ስለሚካሄደው ጂሃዳዊ አመጽ እንቅስቃሴ የሚነጋገሩ ሲሆን ፈረንሳይ በብጥብጥ በሚታመሰው የሳህል አካባቢ ያሏትን ወታደሮች እንድትቀንስ የሀገሮቹን ድጋፍ ለማግኘት ጥረት እንደምታደርግ ተጠቁመዋል። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዚምባብዌ የመጀመሪያዋን የኮቪድ-19 ክትባቶች ተቀብላለች። በሳይኖፋርም ኩባንያ የተሰሩት ክትባቶች ቻይና መንግስት በስጦታ የተላኩላት መሆኑ ተገልጿል። ዚምባብዌ መንግስት ደግሞ ተጨማሪ 600,000 ክትባቶችን መግዛቱን ገልጾ በሚቀጥለው ወር ይደርሱልናል ብሏል። ሆኖም በሚሊዮኖች የተቆጠሩትን ዜጎቿን በሙሉ ለመክተብ በቂ አይሆንም። በዚህ እንዳለ እስራኤል ለህዝቧ የኮሮና ቫይረስ ክትባት ለማዳረስ ብዙ እርምጃ አድርጋለች። ሆኖም በአሁን ወቅት ያ እርምጃ በእጅጉ እየቀነሰ መሆኑ እየተነገረ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዚህ ምክንያቱ በህዝቡ መካከል በኢንተርኔትም ጭምር እየተሰራጨ ያለው የሐሰት መረጃና አምልኮ እንደሆነ ገልጸዋል። እስራኤል ይህንን ሐሰተኛ መረጃና የተሳሳተ እምነት የሚዋጋ ግብረ ኃይል አጠናክራለች ተብሏል። ነዋሪዎች ወደ ክትባት መስጫ ጣቢያዎች እንዲሄዱ ለመሳብ ምግብ በነጻ የመስጠትና የሙዚቃ ዝግጅቶችም ስራዎች እየተሰሩ መሆኑን ነው አሶሺየትድ ፕሬስ የዘገበው። ዩናይትድ ስቴትስ ደግሞ ቢያንስ 7 አዲስ የኮሮና ቫይረስ አይነቶች መገኘታቸውን ተመራማሪዎች ገልጸዋል። እንጂ እነዚህ አዲሶቹ የቫይረሱ ዝርያ አይነቶች ብሪታንያና ደቡብ አፍሪካ ውስጥ እንደተከሰቱት በከፍተኛ ደረጃ የሚዛመቱት አይነቶች ይሆኑ እንደሆነ ለጊዜው በግልጽ አልታወቀም። ዩናይትድ ስቴትስ ውስጥ በየቀኑ በኮሮና ቫይረስ የሚያዙት ሰዎች የተረጋገጠ አማካይ ቁጥር በርካታ ወራት ለመጀመሪያ ጊዜ ከ100,000 በታች ሊሆን ችሏል። ይሁን እንጂ ሀገሪቱ አሁንም ከፍተኛውን የቫይረሱን ተጋላጮች ቁጥር እንደያዘች ነች። ዓለም ዙሪያ የቫይረሱ ተያዦች ቁጥር ከ108 ሚሊዮን ያለፈ ሲሆን ዩናይትድ ስቴትስ ከ27 ሚሊዮን በላይ፣ ህንድ 10.9 ሚሊዮን፣ ብራዚል ደግሞ 9.8 ሚሊዮን ይዘው ይከተላሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፊታችን አርብ ከሰባቱ በኢንዱስትሪ የበለጸጉ ሀገሮች ቡድን G7 አባል ሀገሮች መሪዎች ጋር የመጀመሪያቸውን የርቀት ጉባኤ እንደሚያካሂዱ ከዋይት ሀውስ የወጣው መግለጫ አመልክቷል። መሪዎቹ በኮቪድ-19 ወረርሽኝ፣ በዓለም ኢኮኖሚ እንዲሁም በቻይና ጉዳይ እንደሚነጋገሩ ነው መግለጫው የጠቆመው። ዋና ዋናዎቹ የዓለም ዲሞክራሲያዊ መንግስታት መሪዎች ጋር በርቀት በኢንተርኔት አማካይነት የሚካሄደው ውይይት ለፕሬዝደንት ጆ ባይደን ኮቪድ-19ን ለመዋጋትና ኢኮኖሚውን መልሶ ለመገንባት ስላላቸው እቅድ ለመነጋገር እድል ይሰጣቸዋል ብሏል ከዋይት ሀውስ የወጣው መግለጫ። የሚያንማር ወታደራዊ መሪዎች ከስልጣን ያነሷቸውን የሀገሪቱን ርዕሰ ብሔር አንግ ሳን ሱቺን ለፊታችን ረቡዕ ታስረው እንዲቆዩ መወሰናቸው ተሰማ። ከውጭ ሀገር የገቡ የራዲዮ መገናኛዎችን በህገወጥ መንገድ ይዘው ተገኝተዋል ተብለው በቁጥጥር ስር የዋሉት ሳን ሱቺን የጦር ሰራዊቱ ከሁለት ሳምንታት በፊት ከስልጣን ካስወገዳቸው ጊዜ ጀምሮ ዋና ከተማዋ ናይፒታው በሚገኘው የመንግስት መኖሪያ ቤታቸው በቁም እስር እንዲውሉ ነበር የተደረገው። በመጀመሪያው የእስር ትዕዛዝ መሰረት ዛሬ መለቀቅ ነበረባቸው፣ ነገር ግን ዳኛው እስከ ረቡዕ እንዲቆዩ ውሳኔ መስጠታቸውን ጠበቃቸው አስታውቀዋል። የአንግ ሳን ሱቺ ደጋፊዎች ዛሬም በሀገሪቱ የተለያዩ አካባቢዎች እንደገና ለተቃውሞ ሰልፍ ወጥተዋል። ዋና ዋና ከተማዎች ጥበቃው የተጠናከረ ሲሆን ብዛት ያላቸው ወታደሮችና ተሽከርካሪዎች ጎዳና ላይ ይታያሉ። በመጨረሻም ዩናይትድ ስቴትስ ሰሜናዊ ኢራቅ ውስጥ የኩርድ ታጣቂዎች በ13 የቱርክ ዜጎች ላይ የፈጸሙትን ግድያ አውግዛለች። ትናንትና የቱርክ የመከላከያ ሚኒስትር ሁሉ አካር በሰጡት መግለጫ ግድያው ሰለባዎች በኩርዲስታን ሰራተኞች ፓርቲ PKK ተጠልፈው ከተገደሉ በኋላ ቱርክና ኢራቅን በሚያዋስነው ድንበር አቅራቢያ አስከሬናቸው መገኘቱን ገልጸዋል። ሚኒስትሩ አያይዘው የቱርክ ኃይሎች በPKK ታጣቂዎች ላይ በወሰዱት የጥቃት እርምጃ 48ቱን ተዋጊዎች ገድለዋል ብለዋል። የኩርድ ሰራተኞች ፓርቲ በቱርክ በዩናይትድ ስቴትስ እና በአውሮፓ ህብረት በሽብርተኝነት የተፈረጀ ቡድን ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማችሁ። አሁን የዕለቱ አብይ ርዕስ ይቀርባል። በስድስተኛው የኢትዮጵያ አገር አቀፍ ምርጫ 53 ፓርቲዎች በ49 የመወዳደሪያ ምልክቶች ሊወዳደሩ እንደሚችሉ የምርጫ ቦርድ አስታወቀ። የፉክክሩን ብርታት ለመለየት ግን የእጩዎች ምዝገባ መጠናቀቅ እንዳለበት ተገለጸ። መለስካቸው አምሃ ዝርዝር ዘገባውን አድርሶናል።
ቀደም ሲል በወጣው የ2013 የምርጫ የጊዜ ሰሌዳ መሰረት ዛሬ የእጩዎች ምዝገባ የተጀመረ መሆኑን የገለጹት የብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ እንዳሉት 53 ፓርቲዎች በ49 የመወዳደሪያ ምልክቶች ሊወዳደሩ ይችላሉ። አራት ፓርቲዎች በመድረክ የምርጫ ምልክት ስለሚወዳደሩ የመወዳደሪያ ምልክቶቹ ቁጥር ወደ 49 መውረዱን ሶሊያና አስረድተዋል። የምርጫ ውድድር እየተነከረ ሲሄድ ግልጽ ከመሆኑ ጉዳዮች መካከል በምርጫ ሂደትና ውጤት ከባድ ተጽዕኖ የሚኖራቸው ፓርቲዎች ወይም ተፎካካሪዎች የትኞቹ መሆናቸው እየተለየ መምጣቱ እንደሆነም ይገመታል። ግን ከወዲሁ ምርጫ ቦርድ የሚያውቅበት መንገድ ይኖር ይሆን የሚል ጥያቄ ለኮሙኒኬሽን ኃላፊዋ ቪኦኤ ጥያቄ አቅርቦ ነበር።
ይቻላል ምክንያቱም የእጩዎች ምዝገባ እያደረግን ስለሆነ ገና ማለት ነው። የእጩዎች ምዝገባ እንደምታውቀው በስድስት ክልሎች አሁን ከዛሬ መከናገን እንደዚህ እስከሚቀጥለው 15 ቀን ድረስ ይከናወናል። ከዛ ደግሞ ሌሎቹን ደግሞ ከሚቀጥለው ሳምንት ጀምሮ ደግሞ ዘይታ የነበሩ ክልሎችን ደግሞ ደግመን እንመዘግባለን ብለናል። ስለዚህ ልክ ምዝገባ ሲጠናቀቅ የትኛው ፓርቲ በምን ያህል ምርጫ ክልሎች ለእጩዎች አቀረበ የሚለውን ነገር ማወቅ እንችላለን። አሁን ለጊዜው ማወቅ የምንችለው ምርጫ ውስጥ እንገባለን ያሉና አገራዊ ከሆኑ በማንኛውም ቦታ ላይ እጩዎችን የፕሬስ የማድረግ እድል አላቸው። በጣም ሰፊ ክልል የሚገኙ ምርጫ ጣቢያዎች ላይ ያንን ያቀርባሉ ብለን የምናስበው ነገር ግን የእጩዎች ምዝገባ ተጠናቆ ልክ የእጩዎች ዝርዝርና ፓርቲዎች ምን ያህል እጩ በየት ቦታ አቀረቡ የሚለው ሲታወቅ እጩዎችን ያስቀመጡ ፓርቲዎች ምን ያህል ናቸው፣ ቶፖቹ የትኞቹ ናቸው ከአንድ እስከ አስር የሚለው ያኔ ነው መለየት ይችላል። ማለት የምርጫ ምልክትም ወስደው ጥቃት ብዙ የሚቀሩ ፓርቲዎችም ሊኖሩ ይችላል።
ስድስተኛውን ሀገር አቀፍ ምርጫ ልዩ ያደርጉታል ከሚባሉ አሰራሮች አንዱ የመገናኛ ብዙሀን አጠቃቀምን የተመለከተ ነው። ፓርቲዎቹ በመደበኛዎቹ የመገናኛ ብዙሀን መሳሪያዎች ማለትም በሬዲዮ በቴሌቪዥን ለሚያደርጉት የምረጡኝ ዘመቻቸው የሚያገኙትን የአየር ጊዜና የህትመት መገናኛ ብዙሀን የስፍራ ስፋት ድርሻ የሚወስኑት መስፈርቶች ከቀድሞ የተለየ መሆኑን ሶሊያና ሽመልች ያስረዳሉ።
በእኛና በብሮድካስት ባለስልጣን አማካኝነት በጋራ መመሪያ ወጥቷል። ከፓርቲዎችም ከሚዲያዎችም ጋር ውይይት ተደርጎበታል። ስለዚህ ያ መመሪያ የሚያሳዩት መስፈርቶችን ለሚያስቀምጠው በቦርድ በኩል ያለው ዋና ኃላፊነት በምን መስፈርት በየትኛው መስፈርት ምን ያህል ፐርሰንት የአየር ሰዓት ያስገኛል የሚለውን ቀመር ቦርድ ለብሮድካስት ባለስልጣን ይሰጣል። ብሮድካስት ባለስልጣን በዛ ቀመር መሰረት ለፓርቲዎቹ የአየር ሰዓትን ያከፋፍላል፣ ሚዲያዎች የአየር ሰዓት የሚሆኑትን ማለት ነው። ስለዚህ ቀመሩ ኦልሬዲ ወጥቷል እና ለምሳሌ በአቀረብቶቹ መጠን የሚሰጥ የተወሰነ ፐርሰንት አለ፣ ለእኩል የሚከፋፈል የሚባል አለ፣ በቀረቡ የሴት እጩዎች መጠን የሚያዛለ፣ በቀረቡ የአካል ጉዳተኛ እጩዎች መጠን የሚያዛለ፣ ከዚህ በፊት በነበረ መቀመጫ የሚያዛለ ማለት ነው። በጣም ዝቅተኛው ከዚህ በፊት በነበረ መቀመጫ ነው የሚከፍለው፣ እሱ 5% ነው። ከፍተኛው ደግሞ በእኩል የሚካፈል ነው፣ 40%። ስለዚህ 40%ዎቹም በኩል ይካፈላሉ፣ 5% ከዚህ በፊት በነበረ መቀመጫ ይሆናል። በመሀል ላይ ያሉት ባቀረቡት እጩ መጠን በአካል ጉዳተኛ በሴቶች 20-15 እያለ እንደዚህ መስፈርቶች በዛ መስፈርቶች መሰረት ነው የሚከፋፈለው። ያንን ለማከፋፈል ግን ለምሳሌ አንደኛው መስፈርት ራሱ የእጩዎች ያቀረቡት እጩ ብዛትም ስለሆነ ምክንያቱም ብዙ ቦታ ብዙ እጩ ያቀረበ ፓርቲ ብዙ ቅስቀሳ ሰዓት ማግኘት አለበት እጩዎቹን በደንብ እንዲያስተዋውቅ ማለት ነው። ምዝገባ ሲጠናቀቅና ፓርቲዎቹ ያቀረቧቸው እጩዎች ብዛት ሲታወቅ ያቀረቧቸው ሴት እጩዎች ብዛት ሲታወቅና ያቀረቧቸው አካል ጉዳተኛ እጩዎች ብዛት ሲታወቅ በዛ ብዛት መሰረት ያንን ቀመር ለብሮድካስት ባለስልጣን ይሰጣለን። እነሱ በዛ መሰረት ክፍፍሉን ያደርጋሉ ማለት ነው። ስለዚህ ይህም የእጩዎች ምዝገባ መጠናቀቅ የሚጠብቅ ስራ ነው የሚሆን
የብዙሀን መገናኛ ተቋማት ናቸው እንግዲህ አገልግሎት የሚሰጡ የተለያዩ ማለት ነው። የግል በተለይ መደበኛ የሆኑ መገናኛ ብዙሀን ተቋማት ሁሉም ይመለከታቸዋል ወይስ የመንግስትን ብቻ ነው የሚመለከተው ግዴታው?
መመሪያው ላይ በሁለት ነገር ነው የተከፈለ። የመንግስት ግዴታ ነው ጥያቄ። በዚህ በመንግስት በኩል ሁሉም ፐብሊክ ሚዲያዎች የሚባሉትን ይመለከታል። ኮሜርሻል ከሚባሉት መካከል ግን ህጉ ላይ ይህንን የመወሰን ስልጣን የተሰጠው ለብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን በራሱ መስፈርት መሰረት በጣም ብዙ ቤተሰቦችን መድረስ የሚችሉ እና ለነዚህ ደግሞ በ5 ዓመት አንዴ ለሚደረግ ሀገራዊ ኃላፊነት ኮንትሪቢዩት ቢያደርጉ በጣም ብዙ ማህበረሰብ ክፍል የሚያገኙ የሚችሉ የሚለው ኮሜርሻሎች ብሎ የራሱ መስፈርት አውጥቶ የተወሰኑ ኮሜርሻሎችን እነሱን በማይጎዳ መልኩ የአየር ሰዓት ክፍፍሉን እንዲያደርጉ ለእነሱ እድል ይሰጣል። የመንግስቱ ግን ግድ ነው። የግሉ ላይ ግን ብሮድካስት ባለስልጣን በራሱ መስፈርቶች አስቀምጦ የትኞቹ ናቸው ከመንግስቱ ጋር የሚቀላቀሉት የሚለውን አብሮ ያያል ማለት ነው።
በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ ስለተባበሩ።
እሺ፣ አመሰግናለሁ መልስ።
በተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ጋር የተካሄደ በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ አምባሳደር ታዬ አስቀስላሴን ያነጋገረው አሉላ ከበደ ነው። ለምሽቱም በበርካታ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ አሉላ ከአምባሳደር ታዬ ጋር ካደረገው ሰፊ ቃለ ምልልስ የመጀመሪያውን ክፍል ይዞ ቀርቧል።
አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ በቅድሚያ ለጊዜው አመሰግናለሁ።
በእናንተ ሬዲዮ ጣቢያ እንድቀርብ ስለተጋበዝኩ ከፍ ያለ ምስጋናዬን አቀርባለሁ።
አምባሳደር ታዬ የረሃብ አደጋ አፋፍ ላይ ላሉ ወገኖች በትግራይ አፋጣኝ የሰብአዊ እርዳታ ለማድረስ የኢትዮጵያ መንግስት ለ53 ዓለም አቀፍ የረድኤት ሰራተኞች የሰጠውን ፍቃድ ተከትሎ የተለያዩ የተባበሩት መንግስታት ድርጅቶች የጉዞና የተልእኮ ዝግጅት በማድረግ ላይ መሆናቸውን የዋና ጸሐፊውን ቃል አቀባይ በዋቢነት ጠቅሳ በመንግስታቱ ድርጅት የዜና ወኪላችን አድርሳናለች። በቀጥታ ዛሬ ወዳለው ሁኔታ እንዲወስደን፣ በአሁኑ ሰዓት ያለው ተጨባጭ ሁኔታ ምን ይመስላል? ለረሃብ ይጋለጣሉ በሚል ስጋት ላሳደሩ ህጻናትና ለሌሎች የቱን ያህል ፈጥኖ እርዳታ ለማድረስ እየተቻለ ነው?
በጣም አመሰግናለሁ። ትክክል ነው። ለዜጎች ፈጥኖ መድረስ፣ ዜጎችን ታደግ ዋንኛው ኃላፊነት የኢትዮጵያ መንግስትና ህዝብ ነው። እንደሚታወቀው ይሄ እንደ መንግስት ሲታይ ያልተጠበቀ ነገር ግን በቲፒኤልኤፍ ቡድን አስቀድሞ የተጠና የተቀነባበረ እቅድ ያለው ትልም ያለው ጥቃት በመፈጸሙ የመጀመሪያው ተግባር የሀገርን ህልውና ወይም ደግሞ የኢትዮጵያን ህይወት ማትረፍ ነው የነበረው። ከዚሁ ጋር ተያይዞ ብዙ ሰው ጉዳት ላይ ወድቋል። ከዚህ ጋር ለማየት የሚቻለው አንደኛ እስካሁን የተከናወኑት ነገሮች በዋነኛነት በተለይ ጊዜያዊ አስተዳደሩ ከቀን ወደ ቀን እግር እየተከለ እንደ መስተዳደር በክልል ደረጃ በማዕከልም በወረዳና በቀበሌ ደረጃ በተቻለው መጠን መዋቅሮችን እየዘረጋ የህዝብን ደህንነት የሚጠብቁ አካላትን በማደራጀት ላይ ይገኛል። ይሄ ራሱን የቻለ ትልቅ የማረጋጋት ፋይዳ አለው። እሱም ብቻም ሳይሆን መሰረታዊ አቅርቦቶችን አቅም በሚፈቀደ መጠን ለማቅረብ የሚያስችል ሁኔታ የተፈጠረ እንደሆነ ለማየት ይቻላል። አንዱ ይሄ ነው። ሁለተኛ ከዚሁ ጋር ተያይዞ ትግራይን የማይተዳደር የኢትዮጵያ አካል እንድትሆን የሚፈልጉ በርካቶች ናቸው። ይሄንን በመታገል ደረጃ ሰፋ ያለ ስራዎች ተከናውነዋል። የቲፒኤልኤፍ ያመጽ ቡድን መቀሌን ለቆ በሄደበት ወቅት ያደረሰው ጥፋት ልኬታው በቀላሉ ለማስቀመጥ የሚቻል አይደለም፣ አያሌ ነው። የትግራይ ህዝብ የኢትዮጵያ ህዝብ ጥሪት ሁድም ብሎ ነው ተጥሎ የተኬደው። ስለዚህ መሰረተ ልማትን በመጠገን በብዙ ቦታዎች እናንተም እንደምታውቁት ስልክም መብራትም ውሃም አገርን ጉድ ጉባኤ በሚያሰኝ ልኬታ ነው የጠፋውና ይሄንን መልሶ በማቋቋም የጊዜያዊ አስተዳደሩ ከፌደራል መንግስት ጋር በመሆን እንዲሁም ደግሞ ከሌሎች ድጋፍ ኃይላት ጋር በመሆን በተቻለው አቅም በመጠገም በስራ ላይ ለማዋል ጥረት እየተደረገ ነው። ሶስተኛውና ምናልባት ትልቁ ተግባር የሚባለው ቅድም ተጠቀሱት የሰብአዊ እርዳታውን በሚመለከት ነው። እስካሁን የደረሰው እርዳታ 70% የሚሆነው በመንግስት በኩል የተከናወነ ነው። በዓለም አቀፍ ድርጅቶች ወደ 30% የሚሆን ነው። በስሌት በቁጥር ደረጃ በተለይ በኢመርጀንሲ ድርጅቱ ወይም ኦቻ በኩል እና በኢትዮጵያ መንግስት ያለው አሰስመንት እርዳታ ፈላጊውን ቁጥር በሚመለከት ብዙም ይራራቅ አይደለም። እስካሁን እርዳታ ድርጅቱ ኮሚሽነር ምትኩ እንደገለጹት ወደ 400,000 የሚሆን ኩንታል ምግብ አቅርቦት፣ አልሚ ምግብ፣ ሩዝ የመሳሰሉ ደርሷል። እንዲሁም ደግሞ ወደ 60,000 ኩንታል አሁን በመጓጓዝ ላይ ነው። ወደ 690,000 ኩንታል ደግሞ ጅቡቲ ደርሶ ወደዛ በመላክ ነው። ስለዚህ አብዛኛውን የሚከናወነው በኢትዮጵያ መንግስት በኩል ነው። ከዚህ ጋር ተያይዞ የዓለም አቀፍ ለጋሽ ድርጅቶች በተቻላቸው መጠን በተለይ እንደ ዩኒሴፍ የመሳሰሉት ድርጅቶች ኦቻ መጀመሪያ ከጸጥታ ጋር ተያይዞ እግር ይጎትቱ ነበር። አሁን የጸጥታ ችግር እንደሌለ ባረጋገጡበት ጊዜ ድጋፋቸውን በመስጠት ላይ ናቸው። ፍላጎቱ ሰፋ ያለ ነው። ስለዚህ የዓለም አቀፍ ድርጅቶች ተሳትፎ በስፋት የሚጠበቅ ነው። ብዙውን ጊዜ ከድጋፉ ይልቅ መግለጫው ስለሚያይል አንዳንዴ ምናልባት ትክክለኛውን እውነታ በሚዛን ለማስቀመጥ እንደሚያስቸግር ማየት ይቻላል እና ልክ ነው። የተባበሩት መንግስታት ቃል አቀባይ ስቴፈን ባለፈው እንደገለጹት መሻሻል አለ። ይህንን ነው ለማየት የሚቻለው።
መልካም። እርሶ እንዳሉት በርከት ያሉ መግለጫዎች ወጣሉ። ጠንከር ያሉ ትችቶችም በኢትዮጵያ መንግስት ላይ ሲቀርቡ እንሰማለን። በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊው የዘር ፍጅት መከላከል ጉዳዮች ልዩ አማካሪ አሊስ ንንዳርቲ በኢትዮጵያ የቀጠለው ያሉት ዘውግ የለየ ግጭት እና የኃይል ጥቃት እንዲሁም በትግራይ ተፈጽሟል በሚል ክስ የቀረበባቸው ከፍተኛ ጥቃቶች ያሳሰባቸው መሆኑን ተናግረዋል። ልዩ አማካሪዋ በትግራይ ግጭት የተሳተፉና አጋሮቻቸው ነው ያሉት ህገወጥ ግድያ፣ የጾታ ጥቃት፣ የንብረት ዘረፋ፣ የጅምላ ግድያዎች እንዲሁም የሰባዊ ረዴት እንዳይደርስ ማስተጓጎሉን ጨምሮ እጅግ ከፍተኛ ያሏቸው የመብት ጥሰቶች መፈጸማቸውን የሚያመለክቱ ሪፖርቶች እንደደረሷቸው ነው የተናገሩት። እዚህ ላይ የኢትዮጵያ መንግስት ምላሽ ምንድነው? አምባሳደር ታየ፣
በመሰረቱ እዚህ ጀኖሳይድ ልዩ አማካሪ አሊስ ያወጡት መግለጫ ክስ ሳይሆን ሪፖርት ነው። አብዛኛውን መስመር በመስመር ካዩት በጌሽን ወይም ደግሞ በሪፖርት ደረጃ የቀረበልን ነው የሚሉት። ነገር ግን ዋናው ቁም ነገሮቹ ላይ ማየት ጠቃሚ ይመስለኛል። ያነጣጠሩት ምናልባት በኢትዮጵያ ያለው የፖለቲካ ማህበረሰብ አደረጃጀት አሁን ቀድሞ እንደተጠቀሱት ብሔር መሰረት ያደረገ የፖለቲካ አደረጃጀት በመኖሩ የተነሳ የችግሩ ምንጭ ይሄ ነው የሚል ነው። ይሄም ብቻም ሳይሆን ምናልባት ከአሊስ ከፋ ያለ ደግሞ ረዳት አማካሪ ፕራምሊና ፓተን ይባሉ ደግሞ ምናልባት ለኛ ለኢትዮጵያውያን የማይመጥነን የማናስበው የማንገምተውም ክስ ያቀርባሉ። አብዛኛውን በተጨባጭ መረጃ ላይ የተመሰረተ ሳይሆን በመገመት ወይም ደግሞ በደረሳቸው ያቤቱታ መጠን ስጋታቸውን የሚያቀርቡበት ነው። ከአሊስ እና እንዲሁም ደግሞ ሚስ ፕራሚላ ፓተን ጋር ተደጋጋሚ ውይይቶች አድርገናል። አሊስ ስራውን ከተረከቡ ገና 3-4 ሳምንት ቢሆናቸው ነው የመጀመሪያ ስራቸው ነው በዚህ ቦታ። ኬንያዊ በመሆናቸው የኢትዮጵያን ሁኔታ፣ የአካባቢውን ሁኔታ በተለይ ኬንያ ከምርጫ ጋር ተያይዞ ያጋጠመን ችግር በሚመለከት በስፋት እየሰሩ በአካባቢያችንም በዋነኛነት ባይሆንም ወጣ ገባ የሚሉ እና አካባቢውን ያውቃሉ ተብሎ የሚገመቱ ናቸው። መነሻው ትንታኔያቸው መነሻ ምናልባት ማህበረሰባዊ አደረጃጀትን በኤትኒክ ወይም ደግሞ በእኛ አጠራር ብሔር በሚለው ወይም ደግሞ እሱ እንዳሉት በዘውግ ማደራጀት በትክክል ካልተያዘ ጦሱ በማህበረሰብ መካከል ግጭት ያመጣል የሚል ነው። ይሄ እንደ አንድ ጉዳይ ብዙ ክርክር ሊካሄድበት የሚችል ይመስለኛል። የጦሱ ምንጭ አደረጃጀታችን ነው ወይስ ማህበረሰቡን እንወክላለን የሚሉ የፖለቲካ ድርጅቶች ሳንክ ነው የሚለውን አንጥሮ ማውጣት የሚገባ ይመስለኛል። ምክንያቱም ምናልባት አስተያየታቸው ከኢትዮጵያ ማህበራዊ ጥንቅር እና ውቅር ጋር አብሮ የሚያያዝ እንዳልሆነ ግልጽ ነው። እንደ ማህበረሰብ ሁላችንም ለኢትዮጵያዊነት ትልቅ ፋይዳ የምንሰጠውን ያክል ለሀገራችን ቀና የመሆናችን ያክል ማህበረሰባችን ጥንቅር ደግሞ እኛ የፈጠርነው ሳይሆን የተሰጠን በመሆኑ እውነታውም እሱ ስለሆነ በብዙ ብሔር ብሔረሰቦች የተደራጀን ህዝቦች ነው። ስለዚህ አደረጃጀታችን ያንን መልክ መያዙ የጦስ ምንጭ ነው ብሎ መደምደም አይቻልም። የጦስ ምንጭ የሚሆኑት ይሄንን አደረጃጀት ናላት የፖለቲካ ስልጣን ኑፋቄነት ወይም ገደብ የሌለው የፖለቲካ ስልጣን ምኞት ጋር የሚታይ ግጭት ወይም የፖለቲካ ፍላጻ የሚፈጥረው ነው። የሆነ ሆኖ በእርግጥ ፕራሚላ ፓተን እንዲሁም ደግሞ አሊስ የሚያቀርቡት በዋነኛነት ክስ ሳይሆን መታረም ያለባቸው ምልከታዎች ነው። በሴት እህቶቻችን በልጆቻችን ላይ የጾታዊ ጥቃት ተፈጽሟል። ይሄ የኢትዮጵያ መንግስት የሴቶች ጉዳይ ሚኒስቴር ያረጋገጡት ይመስለኛል። ዋናው ዞሮ ዞሮ ቀደም ሲልም በተለያዩ የተባበሩት መንግስታት መድረኮች እንዳሰማ ነው ኢትዮጵያ እንደ ሀገር የጾታዊ ጥቃትን በሚመለከት ይሄን የፈጸመ የህግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለው። ማለትም በዚህ ላይ ትዕግስት የለም። ትዕግስት ካለም የትዕግስት ደረጃው 0 እና 0 ብቻ ነው። ስለዚህ ይሄን የፈጸመ በግልም ይሆን በማስተባበርም ይሆን የፈጸሙ ተጠያቂ ነው የሚሆኑት። ምክንያቱም ለራሳችንም ለሀገራችንም ለአጠቃላይ ማህበረሰባችንም የህሊና ቁስል ጥለን እንደናንችም። ስለዚህ ይሄን የፈጸሙ የመጨረሻውን የህግን ኃይል ማየት አለባቸው። የኢትዮጵያ ሰብአዊ መብት ኮሚሽንም በዚህ አግባብ ያስቀመጠው ይመስለኛል። የሆነው ነው አንዳንድ ይሄ ጉዳይ በአፍሪካ ሀገር የተፈጸመ በመሆኑ አንዳንዴ ሁሉ ጊዜ የተለመደ ተጠርጣሪ የመሆን ድል ያጋጥማል። ለዚህም ነው አሊስ እንኳን ባይሉትም ፋሚሊ ፓተርን የጾታ መደፈር ዘመድ በዘመዱ ላይ እንዲያደርግ ተገዷል የሚል ድፍረት የተሞላው አስነዋሪ ቃል የተናገሩት። ይህን በሚመለከት ማረም እንደሚገባቸው ተከክል ነግረናቸዋል። ለሳቸው ብቻ ሳይሆን ለአለቃቸው ይሄ ሌላ ቦታ የታየ ኮፒ ያደርጉ የለጠፉ የሚሰጥ ስቴትመንት ኢትዮጵያን ስሜታችንን ባህላችንን ይጎዳ ነው። ስለዚህ መታረማልበት የሚል የጸና አቋም ነው ያለን። እሱን እስካላስተካከሉ ድረስ እንደ አባል ሀገር ተባብረን የመስራት ግዴታ የለብንም። አትሊስት ከጽፈት በያታቸው ጋር ይሄን ማስተካከል አለባቸው ወይም ደግሞ በተጨባጭ መረጃ ማቅረብ አለባቸው እንጂ ያገርን ስለንቦና ያገርን ህሊና በሚያቆስል አይነት መልኩ የሚሰጥ ስቴትመንት ያውም እንደ አባል ሀገር ሳይማከሩ ሳይነጋገሩ። ሳቸውም ለነገሩ ለቦታው አዲስ ናቸው። ካንዱ ቢሮ ወደ አንዱ ቢሮ ሲዞሩ ነው የቆዩት እና ይሄ ነው ለማለት የምችለው።
መልካም አምባሳደር ሳዬ ተቀስተ አድርገዋቸው ያለፉት የኢትዮጵያ የሴቶች የህፃናትና የወጣቶች ጉዳይ ሚኒስትር ፍለሳን አብዱላ አህመድ በቅርቡ በአስተላልፉት የትዊተር መልእክት አማካኝነት ከአካባቢው ግብረ ኃይል ደርሶናል በተጨባጭ የጾታ ጥቃት መፈጸሙን ተረጋግጧል ብለዋል። ይሁንና ያለ ጥርጥር ይህ ጥቃት መፈጸሙን ቢያውቁም የትኛው ክፍልና እንዴት እንደተፈጸመ የሳቸውም የትዊተር መልእክት ማብራራምና እርሱም እስከ ህጉ ጥግ ድረስ ይወሰዳል ብለዋል። ምርመራ ተጀምሯል። የሚቀርቡት ክሶችና የተፈጸሙት ላይ እርምጃ የሞሰዱን ነገር በትዩ በቀጥታ ለማዛመድ መፈጸሙ ከተረጋገጠ በኢትዮጵያ መንግስት በኩል ምን አይነት እርምጃ እየተወሰደ ይሆን? የቀረቡትን ተጠያቂ ለማድረግ በምርመራ የማረጋገጥ የተጀመረ ነገር ይኖር ይሆን?
እንግዲህ መቀሌ ሲለቀቅ መቀሌን እና ትግራይን እናስተዳድር ነበር ያሉ ሰዎች በአስር ሺዎች የሚቆጠሩ ያውም ደግሞ በግርቱ ጥበቃ ላይ የነበሩ በግረሙቅ የተያዙ በርካታ ወንጀለኞችን የተለያዩ የማጥቂያ መሳሪያዎች እያደሉ በትነዋቸዋል። በመሆኑም ይህ አይነት ከእስር ቤት የተለቀቀ ሰው መቀሌን ቲፒኤልኤፍ ቡድን ያወደመውን ያክል ይሄ ቡድን ህዝቡን ዘርፎታል፣ ገፎታል፣ አንገላል። እንዲህ አይነት ከዚህ በፊት በተለያየ ምክንያት ቦይን የወረደ ሰው በመቀሌ ላይ ጉዳት አድርጓል። በመሆኑም ምናልባት ይሄ ቡድን ይሄ ኃይል በሴቶቻችን ላይ ጥቃት አላደረሰም ለማለት አይቻልም፣ ግን መጣራት አለበት እና እንደኔ እይታ ዋናው መርሆቹን እና ቁርጠኝነቱን ማስቀመጥ ነው። ምናልባት የሚስ ፕራሚላ ፓተን ኢትዮጵያ መከላከያ ሰራዊት ኃይላት በዚህ ጉዳይ ላይ ጠንካራ ውይይት ያደርጉ በነበረበት ወቅት የተቀዳውን ቪዲዮ አቅርበውልናል። በርግጥ ያላቸውን ቁርጠኝነት ይሄንን ለመከላከል አድንቀዋል። የሆነ ሆኖ ሁሉም የሕግ አካላት ይሄንን ጉዳይ ከስር ከመሰረቱ መርምሮ አጣርቶ ይሄን ወንጀል የፈጸሙ በሙሉ ተጠያቂ መሆናልባቸው። ስለዚህ የኢትዮጵያ ሴቶችና ወጣት ሚኒስቴር በትዊተር ገጻቸው እንደገለጹት ዋናው ቁርጠኝነቱ ነው እና በቀጣይነት ከምርመራ ጋር ተያይዞ እንግዲህ ለህዝብ ግልጽ የሚሆን ይመስለኛል። ምክንያቱም በዚህ ግጭት የኔ መሰለ ጠባሳ በአገር ላይ ጥለን ልናልፍ አንችልም። ምናልባት ጠባሳውን የፈጠሩት ሰዎች ተሸኝተው ሊሆን ይችላል ፎር ጉድ፣ ነገር ግን ያ የተፈጠረ ጥፋት ግን ብሔራዊ ቁስል ሊሆን ስለሚችል መጠገቅ ስላለበት መዳን ስላለበት ይህን ያጠፉ የፈጸሙ ለትምህርታዊነቱ ብቻ አይደለም፣ በዚህ በታወቀ ነገር ላይ ተመልሰ እንደገና ትምህርት ለመሸመት አይደለም። ይሄን የፈጸሙ ሰዎች ተገቢውን ቅድም እንዳልኩት የመጨረሻውን የህግ ጥቅ ማግኘት ያለባቸው ይመስለኛል። እንዲያስሆን ነው ምንድነው እንዲያስሆን ነው ተጎዶዎቻችን አትሊስት የህሊና መጠገግ የህሊና መዳን ሊያገኙ የሚችሉት በዛ ነው። እነሱ ብቻ ሳይሆን እንደ ኢትዮጵያዊ ትልቅ ኃላፊነት ያለ ይመስለኛል እና በምርመራ የሚታይ ነው። እሱን ግን ዋናው ከትኩረቱ ዝንፍ ያለ ማለት የኢትዮጵያዊን ህሊና የሚቆረቁር ተግባር በመሆኑ።
መልካም አምባሳደር ታዬ፣ በዚህ ጉዳይ በተለይ በሴቶችና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ደግሞ ወንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። አምባሳደር ታዬ፣ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፈጽመዋል። ተፋላሚ ወገኖች ባላቸው ተፈጽመዋል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ያወጣው መግለጫ። ስለዚህስ ምን ይላሉ?
አርማቶች ከአምባሳደር ታዬ አስከስላሴ ጋር የተደረገ ተከታይ ክፍል ነገ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ወጣቶች በሰላማዊ መንገድ እንዲታገሉ ጥሪ አድርገዋል። ጠቅላይ ሚኒስትሩ ትላንት በኦሮሚያ ደምቢዶሎ ከተማ የአስፋልት መንገድ ግንባታ ባስጀመሩበት ወቅት ባደረጉት ንግግር በመጪው ምርጫ ህዝቡ ይሆነኛል ያለውን የፖለቲካ ድርጅት በመምረጥ እንዲሳተፍም ጥሪ አድርገዋል። ጠቅላይ ሚኒስትሩ የተጠናቀቀውን የሻምቡ ባኮ አስፋልት መንገድ መርቀዋል። ነኮር መልካ ዝርዝር ዘገባው ልኳል።
ጠቅላይ ሚኒስትር አብይ አህመድ በአንድ ቀን የምዕራብ ኦሮሚያ ጉዟቸው 3 ዞኖች ውስጥ ተገኝተዋል። ትናንት ከቀትር በኋላ የተገኙባትና የአምቦ ጉደርና ሸነንሰዩ የአስፋልት መንገድ ፕሮጀክት ግንባታ ያስጀምሩባትን አምቦን ከኒውዮርክ ጋር አመሳስለዋታል።
አምቦን ኑፍ ኒውዮርክ ተይነፍ እስኒንግስ ኒውዮርክ አከተው
አምቦ ለእኛ ብቻ ኒውዮርክ ሆኖ አይቀርም፣ ለእናንተም ኒውዮርክ እንዲሆን መሰረተ ልማቶችን ሰርተን መታችሁ የምትዝናኑበት ታሪክ የምትማሩበትና የትግል ታሪካችንን እንድታውቁ አምቦን እንገነባለን፣ አምቦን እንለውጣለን፣ እንደ ስሟም ኒውዮርክ እናደርጋታለን።
አከበታሽ ኒውዮርክ ሊጎና
ወደ አምቦ ከመሄዳቸው በፊት ረፋድ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ ከከፍተኛ ባለስልጣኖቻቸው ጋር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ በሄሊኮፕተር የገቡት ጠቅላይ ሚኒስትር አብይ የሻምቡ ባኮን 60 ኪሎ ሜትር የአስፋልት ኮንክሪት መንገድ መርቀው የሻምቡ አገምሳን የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በአራት ወራት ጊዜ ውስጥ ይካሄዳል በተባለው ምርጫ ህዝቡ እንዲሳተፍና ይሆነኛል የሚለውን እንዲመርጥ ጠይቀዋል። ጠቅላይ ሚኒስትሩ
ዋይ ብለኖ አፋበርባደ ፍለጣ ከነቲ በርባኑ ናምኒ ብራ አስትፈዮ ሶንታን ፈዲ ከሰኒ
ምርጫን በተመለከተ የፈለጋችሁትን ምረጡ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። ካልመረጣችሁን መብራት አታገኙም፣ መንገድ አንሰራም የሚል እምነት የለንም። እኛ የምንፈልገው የኦሮሞ ህዝብ በራሱ ውሳኔ መምረጥ እንዲችል ነው። የፈለጋችሁትን ሰው መምረጥ መብታችሁ ነው። ከመረጣችሁን በታማኝነት ልናገለግላችሁ፣ ካልመረጣችሁን ደግሞ የመረጣችሁትን አቅፈን ስመን ልንሰጠው ዝግጁ ነን።
ወሩ ፍለቹ ባተን አባዝን ፍለተን ሐመኔ ኡንገኔ እትላችሁ ቆባል።
ጠቅላይ ሚኒስትሩ ትናንት ጠዋት ተገኝተው የደምቢዶሎ ሙጊ ዶላ ጋምቤላን የ51 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ባስጀምሩባት የቄለም ወለጋ ደምቢዶሎ ህዝቡ የአካባቢውን ሰላምና ጸጥታ እንዲጠብቅ ጥሪ አቅርበዋል። ለወጣቶችም መልእክት አስተላልፈዋል።
እርጋንደር ከጎታም ዳምሱ በርባድ ንኬሰት ቀብሶን ያዳ ጅራቹ ይመላ ኦሮሞን በላ።
ለወጣቶች የማስተላልፈው መልእክት በእኛ መካከል የሐሳብ ትግል ሊኖር ይችላል። የኦሮሞ ህዝብ ሰፊ ነው። ብዙ ሐሳብ ሊያመነጭ ይችላል። ኦሮሞ ኦሮሞን ሲታገል ልማት እንዳይሰራ በማድረግ ልንጎዳ እንችላለን። ልማት ይሰራ፣ የሀገራችንም ሰላም ይጠበቅ፣ ህዝቡ በሰላም ወጥቶ በሰላም ይግባ። የቀረውን ነገር በሰላማዊ መንገድ የእርስ በርሳችን ሐሳብን እየተረዳዳን ህዝባችን እንዲረዳን ማድረግ እንችላለን። መገዳደል፣ መገፋፋት እንዲሁም እርስ በርስ በመቀናናታችን ኦሮሞና ኦሮሚያን ከመጉዳት ውጪ አዲስ ድን ስለማያስገኝልን መረጋጋት በጣም ወሳኝ ነው ብለዋል። ከደምቢዶሎ ተወላጁ ሰለሞን ደነቀ ዘፈኖች አንዱን በጥቂቱ ያንጎራጎሩት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወለጋ የታወቂዎችና የሀገር ባለውለታዎች አካባቢ እንደሆነ አስተዋውሰዋል። በሌላ በኩል በሁለት ዓመታት ውስጥ በምዕራብ ኦሮሚያ 17 የሚሆኑ የመንገድ ስራዎች መጀመራቸውን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አመልክተዋል። የደምቢዶሎ ከተማ ነዋሪው አቶ ለሚበስር የዕለቱን ክንዋኔዎች አስመልክቶ እንዲህ ብለዋል።
ያዘመሩ አስፋልቱም ነው አስፋልቱ ጥሩ ነው ወለንም የምደሎን ብቻ አስፋልት ለብዙ አመት ትመኘነ ጥሩ ነገር ነው። አስፋልት ተፈላጊ ነገር ነው ለማንኛውም ሀገር ማለት ግን ምንድነው የሚቀድመው? ስለሰላም ነው ስለሰጥታ ለምሳሌ አሁን ሚዲያ ላይ ብትሰማ እንደዚህም ከሰው ምትሰማ ምናብሮም ያከተባለ የሚወራው ስለሽብር ድሮ የማይመች ነገር ነው። በደሰናው የሚወራ ነገር መፍትሄ አያመጣም። እነሱ አሁን አስፋልቱን ያዘምሩ ማጀመር የነበረባቸው እርቅ ነው ሰላም ነው።
የሰላም ጉዳይ የመንግስት ጉዳይ ብቻ ነው ህብረተሰቡ የሚመለከተው አካል ስለዚህ ጉዳይ መወያየት አይችልም።
ማንንም ይመለከታል ህዝቡም ቢሆን መንግስትም ቢሆን ተቃዋሚ ፓርቲም ቢሆን ይመለከታቸው አሉን። እኛንም መንግስት አጥፍቻለሁ ብሎ ይቅርታ ከጠየቀ ሌላ አካልም ያጠፋው ይቅርታ ጠይቆ ህዝብ ሲለች ማን ነው ህዝብ ተጎጂ ነው። ከሁለቱም አካል ነጻ ነው ተጎጂ ስለሆነ ስለዚህ ሰላም ይቅደም ልማት ይቅደም ደስ ይለናል። ለምን ልማትን የሚጠላ ማንም አይደለም።
የጉደር ከተማ ነዋሪው አቶ ለሊሳ ይጀታም አስተያየት አላቸው። የጠፋ አይን ነው የበራው በፖለቲካም ሆነ በመጣኔ ሀብት እንዲሁም በሌሎችም ነገሮች አይናችን ጠፍቶ ነበር። አሁን ደግሞ አይናችን እንዲበራ እየታጠበ ስለሆነ የመንገዱ ግንባታ መጀመር ደስ ብሎኛል። እኔ ሩቅ ካለው ወንድሜና ሌሎችም ወዳጅ ዘመዶቼ ጋር የምገናኘው መንገድ ሲኖር ነው። በትኩረት ሊሰራ ይገባል ላለው እጅ ለእጅ መያያዝና መግባባትን ያስፈልጋል ብለዋል። በምዕራብ ኦሮሚያ በርካታ ስፍራዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉ ታጣቂዎች አደጋዎችን ሲጥሉ እንደቆዩ መንግስት ቢገልጽም እነሱ ግን በተደጋጋሚ አስተባብለዋል። ከመንግስት ኃይሎች ጋርም ግጭቶችና ውጊያዎች ሲያካሂዱ እንደነበር ይታወቃል። ሸማቂዎቹ እጅ እየሰጡና እርምጃ እየተወሰደባቸው ነው በማለት መንግስት በተደጋጋሚ መግለጫ ቢያወጣም የአካባቢው ነዋሪዎች ከስጋት ነጻ ለመሆናቸውን ሲገልጹ ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ ዩናይትድ ስቴትስ እናመራ ደግሞ የቀድሞ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ በምክር ቤቱ ከተመሰረተባቸው የፖለቲካ ክስ ነጻ ቢወጡም የወደፊቱ የፖለቲካ እጣቸው አጠራጣሪ እንደሆነ ይቆያል። ምንም እንኳን የጥፋተኛነት ውሳኔውን ለማሳለፍ የጎደለው ድምፅ ጥቂት ቢሆንም ከሚያስፈልጉ 67 ድምፆች 57 የህግ መወሰኛው ምክር ቤት አባላት ትራምፕ ጥፋተኛ ናቸው ሲሉ ድምፃቸውን ሰጥተዋል። ከዚያ ውስጥ 7ቱ የራሳቸው ወገን የሆኑ የሪፑብሊካዊ ፓርቲ አባላት ናቸው። ከትራምፕ አስተዳደር ቀጥሎ ሪፑብሊካውያንና ዲሞክራቶች የሚገጥሟቸው ፈተናዎች የተለያዩ ናቸው በሚል የአሜሪካ ድምፅ ዘጋቢ ማይክ ኦስሊቪያን ያዘጋጀውን ዘገባ ደረጀ ደስታ ያቀርበዋል።
የቀድሞ ፕሬዚደንት ትራምፕ እንደ አውሮፓ አቆጣጠር ጥር 6 ጆ ባይደን ምርጫውን ሰርቀውታል በሚል የሐሰት ክስ ደጋፊዎቻቸውን በማነሳሳት በምክር ቤቱ ህንጻ ላይ የአመጽ ጥቃት እንዲፈጸም አድርገዋል በሚል ከተከሰሱበት የፖለቲካ ክስ ጥፋተኛ አይደሉም ተብለዋል። ዲሞክራቶቹ የትራምፕ ጥፋትና ተጠያቂነት ግልጽ ነው ብለዋል። 7 የሪፐብሊካን ፓርቲ አባላትም ከዲሞክራቶቹ ጋር ሲስማሙ፣ ሌሎቹ ሪፐብሊካኖች ግን በቂ ማስረጃ አልቀረበም ብለዋል። የሮይተርና ኤፕሶስ የህዝብ አስተያየት ድምጽ መሰብሰቢያ ውጤት እንደሚያሳየው በዩናይትድ ስቴትስ 71 ከመቶ የሆኑ አዋቂዎችና ከዚያም ውስጥ ግማሾቹ ሪፐብሊካን በሆኑበት ትራምፕ ለአመጹ በከፊል ጥፋተኛ ናቸው ብለዋል። የትራምፕን መከሰስ ከሚደግፉት ሰዎች መካከል ዛክ የተባሉት አሜሪካዊ ስለ ትራምፕ ጥፋት ሲናገሩ እንዲህ ይላሉ።
Everything he's been doing is trying to ruin the very fragile voting system we already have that's already been beat.
እሳቸው የሚያደርጉት ነገር ሁሉ በቋፍ ላይ ያለውን የምርጫ ስርዓታችንን የበለጠ ማዳከም ነው።
ምክር ቤቱ ጊዜውን የሚያጠፋው ዝም ብሎ ነው የሚሉት ደግሞ የትራምፕ ደጋፊ የሆኑት ሼል ሬንሽ ናቸው።
Impeachment is to remove a president, a sitting president from his office. He is no longer in his office.
ይህ እኮ ከስልጣን እንዲነሱ የምትመሰረተው ክስ ነው። እሳቸው ግን ስልጣናቸው ላይ አይደሉም።
ቅኝቶች እንደሚያሳዩት አብዛኞቹ ሪፐብሊካኖች ትራምፕን ይደግፋሉ። ከቨርጂኒያ ዩኒቨርሲቲ ሚለር ሴንተር ባርባራ ፔሪ ይህን ያረጋግጣሉ።
In fact, 70% of Republicans believe that Joe Biden was illegally elected president.
በእርግጥ 70 ከመቶ የሚሆኑት ሪፐብሊካኖች ጆ ባይደንን በህገወጥ መንገድ የተመረጡ ፕሬዝዳንት አድርገው ነው የሚያምኑት።
የሪፐብሊካን መሪዎች የተቀበሉት አንድ የሐሰት ነገር አለ። ይሁን እንጂ ተንታኞች እንደሚሉት የትራምፕ ደጋፊዎች የሚፈልጓቸውን ፖሊሲዎች አግኝተዋል። አሁንም ባርባራ ፔሪ ከቨርጂኒያ ዩኒቨርሲቲ ይህን ያስረዳሉ።
They got lower taxes, fewer regulations, conservatives on the federal bench, conservatives on the Supreme Court.
የቀረጥ ዋጋ ቀንሰዋል። የበዛውንም የመንግስት ቁጥጥር በትንሹ እንዲሆን አድርገዋል። ወጋ አጥባቂዎችን ከፍርድ ቤቶች ሰይመዋል። የጠቅላይ ፍርድ ቤቱ ወጋ አጥባቂ ዳኞችን አስመርጠዋል።
ከብሩኪንግ ተቋም ኤለን ካምራክ ትራምፕ በውጪ ፖሊሲና በድንበር ጉዳዮች የከረሩና ጠንካራ እርምጃዎችን ወስደዋል። ፕሬዝዳንት ባይደንና ምክር ቤቶቹን የተቆጣጠሩት ዴሞክራቶች ግን ከፊታቸው ብርቱ ፈተና ይጠብቃቸዋል ይላሉ።
The Democrats need to get us out of COVID and get the economy back on track. They've got a pretty straightforward job to do, and whatever
ዴሞክራቶቹ ከኮቪድ ያወጡንና ኢኮኖሚውን በቦታው መመለስ ይኖርባቸዋል። በቀጥታ ሊሰሩ የሚገባቸው ስራዎች አሏቸው። በፓርቲ ውስጥ የፈለገውን አይነት የሪዮት ዓለም ክፍፍል ቢኖር እንኳን ከሪፐብሊካኖች ጋር ሲተያዩ ያላቸው ምርጫ ቀጥ ብሎ መስራት ብቻ ነው።
ትራምፕ በደጋፊዎቻቸው የተወደዱ ናቸው። ይሁን እንጂ አንዳንዶቹ ሪፐብሊካኖች የሚነቅፏቸው ሲሆኑ ሌሎች ደግሞ ይታገሷቸዋል። በዚህ የተነሳ የብሩኪንግ ተቋም ምሁሯ ካምራክና ሌሎች ጓደኞቻቸው ትራምፕ ለወደፊቱ የተለያዩ እድሎች እንደሚጠብቋቸው ይገምታሉ። እንዲህ ይላሉ ካምራክ።
It goes all the way from leading the Republican Party and getting re-elected as president in 2024.
የሪፐብሊካን ፓርቲን ከመምራትና በ2024 በድጋሚ ፕሬዝዳንት ሆኖ ከመመረጥ አንስቶ ወደ እስር ቤት መውረድ ወይም ሀገር ለቆ ወደ ሩሲያ ወይም ሳውዲ አረቢያ መሸሽ ብቻ እንደዚህ አይነት ዕጣ ሊያጋጥማቸውም ይችላል።
የምክር ቤት አባላት ያልተስማሙባቸው ትራምፕ ለወደፊቱ ግን ብዙ ነገር ይጠብቃቸዋል። ትራምፕ አሁንም በርካታዎቹን የንግድ ጥቅሞቻቸውንና እንቅስቃሴዎቻቸውን ኢላማ ላደረጉት ጠበቆች የተጋለጡ ናቸው። ካምራክ እንደሚሉት ከአንድ ፕሬዝዳንት የሚጠበቀውን ነገር ሁሉ ላለማሟላት እንቢተኛ የሆነ ፕሬዝዳንትን ማየት እንዳልተለመደ ሁሉ ምናልባትም ያልተለመደ የቀድሞ ፕሬዝዳንት መሆኑም የማይቀር ነገር ሊሆን ይችላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩን ጋብዛለን። እናንተው ከደረሱን አስተያየቶች አንዱን እናሰማ። የሀገር ውስጥ ቴሌቪዥን ሳተላይት ስርጭቶች በቅርቡ ከናይል ወደ ኤንኤስኤስ 12 በመዞራቸው ምክንያት ልናገኛቸው አልቻልንም። ስለሆነም ስርጭታቸውን ልንከታተል የምንችልበት ሌላ ፍሪኩዌንሲ ካለ ብታስታውቁን ሲሉ ግርማ ነኝ ያሉ አድማጭ ከባህር ዳር ጠይቀዋል። አቶ ግርማን እናመሰግናለን። የአሜሪካ ድምፅ ስርጭቶቻችንን በቀለለ መንገድ እና በቀጥታ እንዲደርሷችሁ በሚያደርገው ጥረት እንደቀጠለ ሲሆን ፈጥነን የምናሳውቅ መሆኑን ለአድማጮቻችን ከአክብሮት ጋር እንገልጻለን። ሳምንታዊ ቅንብር ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ አዲስ የኮቪድ-19 መከላከያ ክትባትን የተመለከተ ቅንብር ነው ይዞ የቀረበው። ጆንሰን ኤንድ ጆንሰን ይባላል አዲሱን ክትባት የቀመመው ኩባንያ። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA የማጣሪያ ሂደትና ፈቃድ የሚጠብቀውን የዚህን አዲስ ክትባት ባህሪና አሁን ባለው ሁኔታ ላይ ሊያመጣ የሚችለውን ለውጥ ጨምሮ ይመለከታል። የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሙያዊ ትንታኔውን የሚሰጡን እንግዳ ጋብዟል። እንግዳውን በማስተዋወቅ ይጀምራል።
አድማጮች ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ መኮንን ጀጃው በዚህ በዩናይትድ ስቴትስ የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት እንዲሁም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበርም ናቸው። በቅርቡ ነበር ዶክተር አሰፋ ያነጋገርነው፣ ዛሬም ተመልሰው መጥተዋል። እንኳን ደህና መጡ።
እንኳን ደህና ቆየን።
ለዩናይትድ ስቴትስ ሶስተኛ የሚሆነው የጃንሰን ኤንድ ጃንሰን የጸረ ኮቪድ ክትባት ለዩናይትድ ስቴትስ ምግብና መድኃኒቶች አስተዳደር የምርመራ ውጤቱን እንዲጣራና እንዲፈቀድ ተጠይቋል። እስካሁን በታወቁት የጥናት መረጃዎች ዶክተር አሰፋ ከቀደሙት ከሁለቱ ክትባቶች ከፋይዘርና ከሞደርና በምን ይለያል?
አዎ፣ ለየት የሚሉ ጸባዮች አሉት። አንደኛ የቫክሲን ቴክኖሎጂ ኤምአርኤንኤ ሳይሆን የቫይራል ቬክተር ምንለው አለ። ሌላ አይነት ከዚህ በፊት ድሮ ይሰሩባቸው የነበሩት አይነት ነው ቴክኖሎጂው። ጥናቱ ዓለም አቀፋዊነቱ ሰፋ ያለ ነው። ሳውዝ አሜሪካ፣ አፍሪካ፣ አሜሪካ እነዚህም የተለያዩ የዓለም ክፍላትን በማዳረስ የስብጥሩ ጥናትም ደግሞ ጥሩ ደስ የሚል አይነት ነው። ሌላው እንግዲህ ዶዙ ነው። ዶዙ አንድ ዶዝ ነው። እሱ እንግዲህ አንድ ዶዝ መሆኑ አንዴ ነው የሚሰጠው። አንዴ ተሰጥቶ አትሊስት እስከ 28 ቀን እንደዚህ ባለው የጥናት ውጤት መሰረት ጥሩ የመከላከል አቅም አለው። አዲስ ደግሞ አሁን እንግዲህ መጥተዋል ምንላቸው አዳዲስ የቫይረስ ዘረመሎች በተለይ ሳውዝ አፍሪካ አካባቢ ለታየው ጥሩ አይነት የመከላከል አቅም አሳይቷል። ለትራንስፖርት ደግሞ እነኚህ ስቶሬጅ ኦፍ ትራንስፖርት እንግዲህ ትልቁ ነገር በተለይ በዓለም አቀፋዊ ለሶስተኛ ዓለም ሀገሮች ከዚህ በፊት ኮልድ ቼን ሲስተም የሚባል የክትባትን ማመላለሻ ማቀዝቀዣ የተዘረጉ መስመሮች አሉ። በዛ መሰረት ይህን ማስተናገድ ይቻላል። ስለዚህ አንድ ዶዝ መሆኑ አንዴ ብቻ መሰጠቱ ለአዳዲሶቹ ለመጡት ለውጥ ላላቸው ቫይረሶች ጠቃሚ ሆኖ ፕሮቴክሽን ማሳየቱ ስብጥሩ በጣም ዓለም አቀፋዊ መሆኑ ደግሞ ለማጓጓዝ ስቶር ቢደረግም ረዘም ላለ ጊዜ ይሄ ሸልፍ ላይፍ ምንለው እንደ ከመድኃኒት ወይም ክትባት ከቦታው ተነስቶ ሄዶ ሌላ ቦታ ተቀምጦ ረዘም ላለ ጊዜ ቆያሎ የሚለው እነዚህን ሁሉ በጥሩ ስኬት ያሳየ ነው። ሌላው ግን ውጤቱ ላይ ደግሞ እንግዲህ ሰው ቁጥሮችን ሳይ በጥንቃቄ ማየት አለበት። አሁንም በጣም የጠና ኮቪድ ምንለው ሆስፒታል መተኛት ICU እንደዚህ የመተንፈሻ መሳሪያ አስፈላጊነት ሞት እነዚህን ነገሮች በጣም በከፍተኛ ሁኔታ ተከላክሏል። ስለዚህ ያው በሚቀጥሉት እንግዲህ ትንሽ ቀናት በአሜሪካ የሚጸድቅ ይመስለኛል በድንገተኛ በኤመርጀንሲ ኦቶራይዜሽን የሚለው። ለሶስተኛ ዓለም ግን በጣም ትልቅ ተስፋ ነው። ይሄ
ቀደም ብሎ አሳስበው የነበሩትን የተለየ ማቀዝቀዣ የጠየቁ በተለይ የመጀመሪያው የፋይዘር ክትባት እጅግ ከፍተኛ ዝቃዜ ባለው ማቀዝቀዣ ካልሆነ በዚህ በዩናይትድ ስቴትስ እንኳን ማጓጓዙንም የማስቀመጡንም ሁኔታ አዳጋች ያደረገ ክትባቶቹም በፍጥነት እንዳይሰጡ ምክንያት የሆኑ ችግሮች ናቸው የተባሉትን ያቀላል ነው የሚሉን። በዚህ በዩናይትድ ስቴትስ የሚያ ሁኔታ ባልተጠበቀ መልኩ ተከስቶ ነበርና ያን የመቀየር አቅም አለው እያሉን ነው ዶክተር አሰፋ።
ትክክል ነው። በተለይ ለሶስተኛ ዓለም እና ለዓለም አቀፋዊው መልስ በጣም ጥሩ ተጨማሪ የመከላከያ ክትባት ነው የሚሆነው። ብዙ ነው ያስ
መልካም። ሰሞንኛ ዜናዎችን ተከትለን ሌላ ጥያቄ እናንሳ። በቅርቡ በዚህ በዩናይትድ ስቴትስ አመቱ መጨረሻ በተለይ ከበዓላት ጋር ተያይዘው እጅግ ከፍተኛ የሆነ ኮቪድ-19 የተጋለጡ ሰዎች ቁጥር ይታይ ነበር፣ አፈጥሮ ነበር። ክትባቱም በተፈለገው ፍጥነት መሰጠት አልተቻለም የሚል እንቅፋት የሆኑትን ነገሮች ለመፍታት አዲሱ አስተዳደር የሚያደርጋቸው ጥረቶች በዜና ዘገባዎች በተደጋጋሚ የቀረቡ ነበር። ይሁንና ሰሞኑን የተሰማው ዜና በከፍተኛ ቁጥር አዳዲስ ተጋላጮች ቁጥር መቀነስ ማሳየቱ ተገልጿል። በዓለም አቀፍም ደረጃ እንዲሁ መሰል ሁኔታ ታይቷል። ለዚህ ምን ይሆን በምክንያትነት በአይነተኝነት የሚገለጸው? በዚህ በዩናይትድ ስቴትስ ክትባቶቹ ከተጀመሩ ቀናት ጥቂት ሳምንታት ነው የተቆጠረውና በዋናነት ምን ይሆን ይሄን ለውጥ ያሳየው? እርሶ በሚሰሩበት ተቋም እንዲህ አይነቱን ለውጥ በተጨባጭ ታያላችሁ? እስኪ ስላይ ደግሞ ትኩረት እናድርግ።
አዎ፣ እንግዲህ ያ መጀመሪያ ከበዓላት በኋላ ታይቶ የነበረው በጣም ከፍ ማለት ቁጥር ብዙ ጊዜ ያው የሁለት ሳምንት የመዘግየት ነገር አለ ካረግናቸው ከህዝቡ እንቅስቃሴ የቤተሰብ ስብስቦች በዓላት ጋር በኋላ አንድ ሁለት ሳምንት በኋላ ቆይቶ ነው የዛን ውጤት ኬዞቹን የምናየው። እሱ በከፍተኛ ሁኔታ ታይቶ አሁን ሁሉም ቦታ በማለት በሚቻል ሁኔታ በጣም ዝቅ ማለት እየታየ ነው። እንግዲህ የዛ የሁለት ሳምንት ቅስቀሳዎች ያመጣው የፒኩ ወደ ላይ ሄዶ ዝቅ ማለት የመውረድ ነገር አንዱ ነው። ሁለተኛው ግን ትክክለኛ የበሽታው ጸባይ መቀየር ነገር አለው የሚለውም ምን ፈልገው ነገር እሱ ነው እሱን ደግሞ ያየን ነው ይሆን ይችላል የሚልም አንድ ትንታኔ አለ የክትባቱ ውጤት ነው ወይ የሚለው አያስኬድም ምክንያቱም ክትባቱ ገና ተሰጥቶ ሁለተኛ ዶዝም ተሰጥቶ የተሰጠውም የህብረተሰብ ክፍል በፐርሰንቴጅ ትንሽ ነው ምናልባት ክትባት ነው ለዛ አይነት ለውጥ ማምጣት ማለት ከሚችሉ ሀገሮች እስራኤል ሀገር እሱ ማለት ይችላል አንደኛ ክትባቱ አስተዳደር በከፍተኛ ሁኔታ ነው የተደረገው ከህብረተሰባቸውም ብዙ በሚባል ሁኔታ ከ20% በላይ ክትባት እና ያዩትም የመቀነስ ሁኔታ ክትባቱን ተከትቦ 2 ሳምንት ከሆነ በኋላ ያለ ግራፍ ነው ያሳዩ ያሉት በጣም ሷ አመርቂ ነው አሜሪካ ነገር ግን አንደኛ የዛ የመጀመሪያ አይተን የነበረው ወጥቶ የነበረው የመቀዝቀዝ ሁኔታ ዝቄ ማለት ግን ደግሞ ሌላ አስተጨማሪ የበሽታ ጸባይ ለውጥ ሳለው የሚለው እንግዲህ አሁን እይታ ላይ ነው እነሱ ነገሮች ይመስላሉ የክትባቱን ውጤት ምናየው ተወሰኑ ሳምንታት ትንሽ ጊዜ መስጠት አለብን
ከዚሁ ከክትባቶች ጋር የተያዘ ነገር ግን ለየት ያለ ገጽታ ወዳለው ሌላ ርዕስ ልውሰዶ በከፊልም ቢሆን የመንግስታቱን ጠባይ መሰረት ባደረጉ ምክንያቶች ጥራታቸው ጥያቄ ውስጥ ገብቶ የቆዩ በጊዜውም መሰል ተቀባይነት ሳይሰጣቸው የቀሩት የሩሲያው ስፑትኒክ ቪ እና የቻይናዎቹ ሲኖፋርም እና ሲኖቫክ የተባሉት ክትባቶች አንድም ከፍተኛ ውቅና የተሰጣቸው የቀደሙት ሶስቱ ቀደም ብለው ያነሳናቸው የፋይዘር፣ ሞደርና እና አስትራዜኔካ ክትባቶች ለቀረው ዓለም በሚፈለገው መጠንና ፍጥነት መዳረስ አለመቻላቸው ብዙ ሀገሮች ገና አሁንም ጥበቃ ላይ ናቸው። ሁለቱም ቀደም ሲል ከተሰጣቸው ግምት የላቀ ውጤት አስመዝግበዋል በመባሉን ሰሞኑን ሰምተናል። በዚህም ምክንያት የተለየ ትኩረት እያገኙ ነው፣ ብዙ አገሮችም እያዘዟቸው ነው፣ በጥሩ አማራጭነት እየተወሰዱ ነውና እነኚህን ሁኔታዎች መሰረት አድርገው አሁን በዓለም ዙሪያ አያሌ ሺዎችን በየቀኑ ሰለባ በማድረግ ላይ ላለውና አይዳንዴ ቀደም ብለን እንደገለጽነው አይነቱንም በመለዋወጥ ላይ ለሚገኘው ለዚህ ወረርሽኝ ማቆሚያ ምን ተስፋ ይታዩታል?
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በወርሃ ፌብርዋሪ 3ኛ ሰኞ አሜሪካውያን በየዓመቱ በሚያከብሩት የፕሬዝዳንቶች ቀን ያለፉ መሪዎቻቸውን በክብር ይዘክራሉ። ቀኑ መከበር የጀመረው የዩናይትድ ስቴትስን የመጀመሪያ ፕሬዝዳንት ጆርጅ ዋሽንግተንን ዘወትር ለማስታወስ በሚል ሐሳብ ነበር። ጆርጅ ዋሽንግተን በአሜሪካ አብዮታዊ ጦርነት ውስጥ የሰጡት ጉልህ አመራርና የሀገሪቱ የመጀመሪያው መሪ መሆናቸው በሕዝብ ዘንድ እጅግ የሰፋ ተወዳጅነትን አትርፎላቸዋል ይላል ለፕሬዝዳንቶች ቀን የወጣው የዛሬው ርዕሰ አንቀጽ። እናም የዩናይትድ ስቴትስ አባት እየተባሉ ሲጠሩ ኖረዋል፣ ዛሬም እንደዚያው ይጠራሉ። ይህ የሆነው በወቅቱ እጅግ ኃያል በነበረው ጦር ላይ የአሜሪካ ቀኞችን ኃይሎች መርተው ለድል በማብቃታቸው ነው ሲል ይቀጥላል። ዋሽንግተን ቀጥለውም ከርሳቸው በኋላ የተነሱ ፕሬዝዳንቶች ሁሉ የተከተሉትን የፕሬዝዳንቱን ስልጣን አካሄድ ቅርጽ በማስያዝ አርአያ መሆናቸውን ርዕሰ አንቀጹ ያስታውሳል። የፕሬዝዳንቱ ስልጣን ስራውን በተሳካ ሁኔታ ለማከናወን የሚያስችለውን ያህል በቂ ችሎታና አቅም ሊኖረው እንደሚገባ ዋሽንግተን ቢያምኑም የንጉሰ ነገስትን ያህል ፈላጭ ቆራጭ መሆን እንደሌለበት ግን አስተውለዋል። ምናልባት ስልጣን ላይ እያሉ ቢያልፉ ሰው የፕሬዝዳንቱ ስልጣን የድሜ ልክ ሹመት ነው ብሎ እንዳያስብም በመስጋት ዋሽንግተን ሁለት የምርጫ ዘመኖችን ካገለገሉ በኋላ ስልጣናቸውን በፈቃዳቸው ለቀቁ። ከዚያ በኋላ በሁለተኛው የዓለም ጦርነት ወቅት ለአራት የምርጫ ዘመናት ከዘለቁት ፍራንክሊን ዴላኖ ሩዘቬልት በስተቀር ከሁለት ዘመናት በላይ ያገለገለ የአሜሪካ ፕሬዝዳንት የለም። በ1943 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የዩናይትድ ስቴትስ የተወካዮች ምክር ቤት ባጸደቀው የሕገ መንግስቱ 22ኛ ማሻሻያ ላይ የፕሬዝዳንቱን አገልግሎት በሁለት ዘመናት በሕግ ገድቧል። የፖለቲካ ስልጣን፣ ወታደራዊ እንቅስቃሴንና የምጣኔ ሀብት ፖሊሲን ጨምሮ ፕሬዝዳንት ዋሽንግተን የዩናይትድ ስቴትስን መጪ መንገድ የቀረጹት የጎላ ተጽዕኖ ባሳደረው ሁኔታ መሆኑንም ርዕሰ አንቀጹ ይናገራል። በዚህም ምክንያት ፕሬዝዳንት ዋሽንግተን ባረፉ በዓመቱ አንስቶ የልደታቸው ቀን ይፋ ባልሆነ ሁኔታ ራሳቸው በቀለሷት አዲስ አገር ውስጥ መከበር መጀመሩን ርዕሰ አንቀጹ አስታውሶ እለቱ በኦፊሴል በዓል እንዲሆን የዛሬ 36 ዓመት መወሰኑን ገልጿል። ከዚያ በኋላ አሜሪካውያን የካቲት 5 የተወለዱትን ሌላኛውን ታላቅ መሪ አብርሃም ሊንከንንም ማክበር ጀመሩና የአውሮፓው ፌብሩዋሪ ወር 3ኛ ሳምንት የሁሉም ፕሬዝዳንቶች ክብር ቀን ሆነ። በዚህ የፕሬዝዳንቶች ቀን አሜሪካውያን በበጎና በክፉ ቀናት ሁሉ እጅግ ብርቱና የጀብድ ሥራ የሚጠይቀውን አመራር ስለሰጧቸው ፕሬዝዳንቶቻቸው ክብርና ሰላም እንዲሆን ይሻሉ ይላል ርዕሰ አንቀጹ በመልእክቱ ማጠቃለያ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።